ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ ወድመቻችን። ዛሬ ረቡዕ ሐምሌ 28 ቀን 2013 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ ሐምሌ 28 ቀን 610 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ? አልመጥቻችን በዛሬ ዝግጅታችን ቀደም ሲል በፍኖተ ዴሞክራሲ ተላልፈው የነበሩ ማሳሰቢያዎችን እናሰማለን። በመጨረሻም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ልሳን ዴሞክራሲያ እትምን አሰምተን ክፍል አንድ ፕሮግራማችን ይተካለላል። በቅድሚያ ዜና።
በተለያዩ አገሪቱ ክፍሎች ውስጥ አሸባሪዎች በሚያካሂዱት ጥቃት የዜጎች ግድያና መፈናቀል አሁንም እንደቀጠለ ነው። ባለፈው ሳምንት በቤንሻንጉል ጉሙዝ መተከል ዞን ግልገል በለስ ከተማ አሸባሪ ታጣቂዎች በሰደዘሩት ጥቃት 3 ሰዎች ሲገደሉ ለጊዜው ቁጥራቸው ያልታወቀ ሰዎች የአካል ጉዳት የደረሰባቸው መሆኑን ታውቋል። ከጊዜ በኋላ ወደ ቦታው የጸጥታ አባላት በመፍራት ታጣቂዎቹ ሸሽተው ከከተማው ቢወጡም ከባድ ጉዳት ካደረሱ በኋላ መሆኑን ብዙዎቹን አስቆጥቷል። የአገዛዙ ባለስልጣኖች የአካባቢውን ሰላም በማስከበር በኩል ያለባቸውን ኃላፊነት አልተወጡም በማለት ነዋሪዎቹ በምሬት ተናግረዋል። በመተከል ዞን አሸባሪዎቹ በተለይ በአማራና በሌሎችም ላይ የሚፈጸሙትን ጥቃት ከአንድ አመት በላይ ያስቆጠረ ሲሆን በአካባቢው ኮማንድ ፖስት ቢሰማራም የነዋሪዎቹን ደህንነት ስጋት አሁንም ያልተቀረፈ መሆኑን እየተነገረ ነው። የዘረኛው አገዛዝ ባለስልጣኖች ከአሸባሪዎች ጋር ተባባሪ በመሆናቸው የጸጥታ ችግር ሊቀረፍ እንዳልቻለ የአካባቢው ነዋሪዎች ይገልጻሉ። ሰሞኑን ከቤንሻንጉል ጉሙዝ በሎ የገንፎይ ከተባለው ወረዳ ተፈናቅለው በመስራቅ ወለጋ የተጠለሉ በቁጥር ከ95000 በላይ የሚሆኑ አማራዎች እስካሁን በቂ እርዳታ ባለማግኘታቸው ለችግር የተጋለጡ መሆናቸው ተገልጿል። በሌላ በኩል በአማሮ ልዩ ወረዳ በጉጂና በኮንሶ ኩሳ ገጠም አካባቢዎች የኦነግ ሸኔ አሸባሪ ቡድን ታጣቂዎች በንሱሃን ላይ የሚያካሂዱት ጥቃት የቀጠለ መሆኑን የደቡብ የሰላም የጸጥታ ቢሮ ኃላፊ ለዜና ተቋሞች ገልጿል። የጸጥታ ኃይሎቹ የአሸባሪ ቡድን ጥቃት ለማስቆም በተደጋጋሚ ሙከራ የኦሮሞ ብልጽግና ባለስልጣኖች የኦነግ ሸኔ ቡድን ተባባሪዎች በመሆናቸው አለመሳካቱ ተነግሯል። ሰሞኑን በሰሜን ወሎ በተለያዩ አካባቢዎች በአማራ ልዩ ኃይልና ሚሊሻ እንዲሁም በአካባቢው በሚገኙ አርሶ አደሮች ከፍተኛ ጉዳት ደርሶበታል የተባለው የወያኔ ቡድን ታጣቂ ኃይል በሰሜን ወሎ በሳንቃና በአስታይሽ በኩል በአዲስ መልክ ጦርነት መጀመሩን አንዳንድ ምንጮች ዘግበዋል። የወያኔ ቡድን አሁንም የወልዲያን ከተማ ለመቆጣጠር ከፍተኛ ጥረት እያደረገ መሆኑ እየተነገረ ነው። የወያኔ ቡድን የህፃናትና አዛውንቶችን ለውጊያ ያሰለፈ ቢሆንም ከፍተኛ ጉዳት እየደረሰበት መሆኑ አገዛዙ ገልጿል። በአጠቃላይ የወያኔ ቡድን ጉዳት ደርሶበታል ከማለት ውጪ ምንም የሰጠው መረጃ የለም። USAID የተባለው የአሜሪካ ድርጅት ኃላፊ ሳማንታ ፓወር ማክሰኞ አዲስ አበባ ገብታለች። የሳማንታ ፓወር የኢትዮጵያ ተልዕኮ ዋናው ዓላማ ወደ ትግራይ የሚሄደውን እርዳታ ያለ ምንም ገደብ እንዲደርስ በአገዛዙ ባለስልጣኖች ላይ ጫና ለመፍጠር ሲሆን ይህም ከሱዳን በሁመራ በኩል ያለውን ኮሪደር ከፍቶ ማስገባት ይጠቀልላል። ከሳማንታ ፓወር የኢትዮጵያ ጉዞ ጥቂት ሰዓታት ቀደም ብሎ የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት በቃል አቀባዩ በኩል ባሰራጨው መግለጫ የወያኔ ቡድን ከጎንደር ከወሎና ከአፋር የአማራና የኤርትራ ኃይሎች ደግሞ ከትግራይ እንዲወጡ ጠይቀዋል። ይህንን የአሜሪካ አቋም ሳማንታ ፓወር ደግፈው በትዊተር ገጿ ጽፋለች። የአሜሪካ የባይደን አስተዳደር የወያኔ ቡድን ደጋፊ መሆኑን ይበልጥ የሚያጋልጠው ይህ የአሜሪካ አቋም የወጣው የወያኔ የአማራ አካባቢ የሆኑትን የወልቃይት ጠገዴ፣ ሰቲት ሁመራና የራያን አካባቢዎች መልሶ እንዲቆጣጠር ለማድረግ የታቀደ መሆኑን ገልጽ ነው። ሰሞኑን ያገዛዙ አልጣኖች በሰጡት መግለጫ የእርዳታ ቁሳቁሶች ከሱዳን በሁመራ ማጓጓዝ የሚለው ሐሳብ ተቀባይነት የሌለው መሆኑን የገለጹ ሲሆን ሳማንታ ፓወር ለምታደርገው ጫና መልስ ሳይሆን አይቀርም የሚል ግምት ተወስደዋል። MSF Holland Norwegian Refugee Council እና Alma Katumi Foundation የተባሉ ሶስት የተራድኦ ድርጅቶች ከተቋቋሙበት ዓላማ ውጪ በመንቀሳቀሳቸው ፈቃዳቸው የተነጠቀ መሆኑን የሲቪክ ማህበሮች ድርጅቶች ኤጀንሲ የተባለው ተቋም አስተዋቀዋል። ተቋሙ በሰጠው መግለጫ የተጠቀሱት ሶስት የተራድኦ ድርጅቶች ፈቃድ ለመንጠቅ የተገደደበት ምክንያት አንደኛ፣ ሁለቱም ድርጅቶች የተለያዩ ሐሰተኛ መረጃዎችን በማህበራዊ ሚዲያና በሌሎች መድረኮች ሲያሰራጩ በመገኘታቸው፣ ሁለተኛ፣ ሶስቱም ድርጅቶች በአገዛዙ ፈቃድ ያልተሰጣቸው የውጭ አገር ሰዎችን ወደ አገር ውስጥ አስገብተው በማሰረታቸው፣ ሶስተኛ፣ አንደኛው ድርጅት ፈቃድ ያልተሰጣቸው የሳተላይት የሬዲዮ መገናኛዎችን ወደ አገር ውስጥ ማስገባቱና አፍራሽ ለሆነ ስራ ሲጠቀምበት መያዙ፣ አራተኛ፣ አንደኛው ድርጅት የትምህርት ሚኒስቴር የኮድ 19 ኦን ፕሮቶኮል ባለማክበር ግልጽነት በጎደለው የበጀት አጠቃቀም እየተጠቀመ መሆኑን በተቋሙ ሰራተኞች ክትትል ስለተደረሰበት ነው ተብሏል። አድማጮቻችን፣ የለቱ ዜና ዜና ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
ታሪክን ብረዛ ትውልድን ዘለፋ ከውድቀት አያድንም። ጨቋኝ ገዢዎች ህዝብ ታሪኩን የዘነጋ የመሰላቸው ታሪክ በአዲስና በሐሰት እየበረዙ በሬ ወለደን ሐቅ እያስመሰሉ በመታት ፊንፊኔ የተባለ ከተማ እየመሰረቱ ሳይታክቱ ሲዋሹና ሲቀጥፉ መታዘብ ልማዳችን ሆኗል። ለም ትግራይን አማራ ደረቅ በረሃ አደረጋት። ኤርትራ ቀኝ ግዛት ናት። እኛው ራሳችን ሳንሆን ሚኒሊክ ጡት ቆረጡ። በገጠር ከተማ ማዕከላዊ መንግስትን ግልበጣ ተሞከረ። ከባቡ ወያኔ እንቁላልና ለአገር አሳቢ እርግብ ተቀፈቀፈ። ያልሰማነው ውሸት የለም። ታሪካችንም ቀን ተሌት በገዢዎችም በባዕዳንም ሲበረዝና ሲከለስ መስማት ማየት እጣ ክፍላችን ሆኗል። ከኢህአፓ ተያይዞ ጭቆናን የታገለውን ትውልድ ዛሬም ለዘረኞች ያልመች ያለውን አገር ወዳድ ክፍል በጸያፉ በመዝለፍ ከህዝብ ሊነጥሉና ሊያሽመደምዱ እየጣሩ ናቸው። በቅርቡ በአንድ አስመሳይና የለየለት አድርባይ ባለብዙ ገጽ መጽሐፍ ዘርግተው በመላ ህዝብ ላይ ያቀረሹትን እንደ ምሳሌ መውሰድ ይቻላል። የቀድሞ ስርዓትን አምሮ በታገለው ትውልድ ላይ ዘመቻው ያለው ማጠየቂያ ስውር አይደለም። ኋላ ቀሩን የአጼ ስርዓት በመታገሉ የጭቆናና የፊውዳል ብዝበዛ ስርዓት ደጋፊዎች ተነስተውበት ነበር። አሁንም ሊጨፍሩበት አሰብስፈዋል። የአጼውን አገዛዝ የጣለው የህዝብ አብዮት እንጂ ጥቂት ተማሪዎች አይደሉም አልነበሩምም። መውደቁ ሰየው ነው። ህዝብና ተራማጆች ያሰቡት ውጤት አለመሳካቱ ሙሉ በሙሉ ትግሉና አብዮቱን ስህተት አያደርገውም። በታሪክ ሂደት እይታ የተከተለው አንድ እርከን ወደ ላይ ወደ ጎንም ከተፈለገ እንጂ የኋልዮሽ ጉዞ አልነበረም። የግብ ስርዓት ደጋፊዎች ትላንትም ዛሬም የሚያላዝኑበት ምክንያት የተመቻቸውን ጸረ ህዝብ አገዛዝ ተንከባክበው ሊያቆዩ ባለመቻላቸው ብቻ ነው። በየካቲት ህዝብ፣ ዘር፣ ሃይማኖት ሳይለይ በጋራ ታግሎ ኢትዮጵያን ሊለውጥ ሊያሻሽል ታገለ እንጂ እንደ ዛሬዎቹ ሸንካላ ዘረኞች ለጎጡ አልታገለም፣ በወንድም እህቱ ላይም አልተነሳም። ይህን ኢትዮጵያዊ የሆነ ቅዱስ ትግል አርአያነቱን ሊያደበዝዙ ሊያጠፉ የተነሱት ዘረኛ ጽንፈኞችና የተሸጡላቸው ባንዳዎች ዛሬ የሚያሽጎደጉዱት ዘለፋና የሐሰት ታሪክ ግቡ ይህን ዘረኛ ስርዓት ለማሻሻጥና ህዝብ ሁሌም ተከፋፍሎ ሲናቆር እንደነበር አዲስ ታሪክ ለመጻፍ ለማሰራጨት ነው። የአኖሌ ልቦለድ የፊልፊኔ ማንነት ውሃ የማይቋጥር ትረካ፣ ብዙ ከብት ነበረን ምኒልክ ዘርፏ ደህየ ልፈፋ ሁሉ ለምን እንደሆነ ማንም አይተታውም። መላ ኢትዮጵያ ከኛ ባዮች የሚሆንላቸው ባይሆንም ወሎን ከኛ ብለው ከትግራይ መዋሰናቸውን ለምን እቅድ ተብሎ እንደሆነ የምንስትም አይደለም። በሹሞቹ መሃልም እየመጣ እየሰፋ ያለው ንትርክ ምክንያቱ ድብቅ አይደለም። ያም ጀግና ኢትዮጵያ ብሎ በድፍረት መስዋዕትነትን የተቀበለ ትውልድ ለማጥላላትና ጥላሸት ለመቀባት የሚደረገውንም ጥረት በነቂስም በጅምላም ዘምተንበት ውድቅ የምናደርገው ነው። በኢህአፓ ላይ ለምሳሌ እንቶ ፈንቶን የሚጽፉት አብዛኞቹ ስለ ድርጅቱም ሆነ ትግሉ ምንም የሚያውቁ አይደሉም። በረከት ስምኦን ይህ ነው ዶሴው ባላቸው ተመርተው ሐሰትን ሲጽፉ የነበሩ ቅጥረኞችን ታዝበናል። ከአስከፈ የደርግን ቅጥፈትና ክስ የወያኔን ዘረኛ ትረካ ሐቅ አስመስለው መሰከርን ነበርን አጋለጥን እንቆቅልሹን ፈታን ብለው ሲውገረገሩ የባጁ ናቸው። ውሻ በበላበት ይጮሃል ያልናቸውም አለ ምክንያት አልነበረም። ዘንድሮማ ለዘረኞች ተጎንብሰው ያልሆኑትን ሆን የሚሉ የድርጅቱን ስም ቀሚዎች በገሃድ ተሰልፈው ሊቀመንበር ነበር ወዘተ የሚል ሐሰታቸውን ሳያፍሩ እንዲረጩ መድረክ ተሰጥቷቸው በከንቱ ሲባዝኑ ይታያሉ። የሁሉም ጸረ ያ ትውልድ ቅንብር መሰረቱና ማጠየቂያው አንድ ነው፣ ኢትዮጵያዊነትን ለመካድ ለማርከስ ብቻ ነው። ያ ትውልድ የታገለው ጎጥ ሃይማኖት ሳይለይ ለኢትዮጵያ ነውና ለገንጣዮችና ጠባቦች ጠላታቸው ነው። ታሪኩን መበረዝና ማጣመም ግዴታቸው ሆኖ መጥቶባቸዋል። ያ ትውልድ ጀግና ነበር፣ ለጠላት እጅ አልሰጠም፣ ቡከንነትን አላስመዘገበም። ከረሻኞቹ ፊት ቆሞ በድፍረት ፋሽስቶች ይወድማሉ እያለ እየጮኸ ግብረ ስየልን ችሎ ምስጢር አላወጣ ብሎ ራሱን ሰዋ እንጂ ገና ጠላት ያዝ ሲያደርገው ሁሉን ዘግዝኮ ብዙዎችን ለአደጋ አላጋለጠም። የነ ተስፋዬ ደበሳይን መስዋዕትነት፣ የነ ፋጡማ ማርቆስና ሌሎችንም የጀግና ሞት እንጠቅሳለን። ወያኔ በሰጠን መጻፊያ ጓዶች ያሏቸውን ሲያጋልጡና ድርጅት ያሉትንም በአደባባይ ሲነቅፉ አልሰማንም። ያ ታሪክ ሌላ፣ የዘንድሮ የከሃዲዎችና ቡከኖች ጸያፍ ማንነት ሌላ። ይህን ተገንዝበው ግን ያለፈውን ትውልድ ለማጥቃት ሲጥሩ በትውልዱና በህዝብ ላይ በጣም አሳፋሪ እና ደረጃው የዘቀጠ ሐሰትን ማሰራጨታቸው አልቀረም። የኢትዮጵያን ህዝብ ጨካኝ አረመኔ ብለው በማቅረብ የስርዓቱንና የገዢዎቹን ወንጀል አለሳልሰው ያቀርባሉ። ለኢትዮጵያና ለዓላማ ብለው የተነሱትንና ውድ ህይወት የገበሩትን ጀግኖችና አርበኞች ወሲብ ነክ ብስጭት ስለነበራቸው በትግል ተሰው እያሉም ነው። ውሸት ከውሸት ተወዳድሮ ከሽሙጫ ማስር ማን ቀድሞ ወድቆ ይንፋቀቃልወንና ቆም ነገሩ ያንዱን ቅጥፈት ሌላኛው አልፎት ለመሄድ መድራችንን የቅጥፈት መናሃሪያ አድርገዋል። ብዙውን ህዝብ ቀይሽብር መቼና ለምን በማን ላይ እንደታወጀና ያን ያህል ኢሰባዊ ግፍ እንደፈጸመ እያወቁ እያለ ዘመናዊ ተች ነኝ ብሎ የመጣ አንዱ ለምሳሌ ቀይሽብር የመጣው በመንግስቱ ላይ የግድያ ሙከራ ስለተደረገና ፍቅሬ መርዕት የተባለም የመይሶን መሪ ስለተገደለ ነው ብሎ ለመዋሸት ለመቀባጠር ሞክሯል። በነበረው ቅራኔና ግጭት ከዚያ ሰው ቢገደል የዚሁ ሂደትና ቅራኔ አካል እንጂ የሰልፍን መለያየት ተቋም እንጂ ሌላም ተደርጎ ሊወሰድ ባልተገባው ነበር። ኢህአፓ ጥይት የተኮሰው ስንትና ስንት አባሎቹና ደጋፊዎቹ ተገድለው ጦርነትም ከታወጀበት በኋላ መሆኑ ስለማያመቻቸው የነበረውን ሀቅ መካድ ወይም ጭራሹኑ መርሳት ማስረሳት ስምሪታቸው ሆኖ ይገኛል። ለሚዋሹት በዚህ ምላሽ ለመስጠት ባንነሳም ሰማዕትን ከመዘከር አንጻር ልናልፋቸው የማንችላቸውን በሬ ወለደ ተረካዎች ግን መተቸት እንገደዳለን። ፊንፊኔ የኢትዮጵያውያን ሳይሆን የኦሮሞ ብቻ ነበር። ኦሮሞ ተፈናቅሎና በመቶ ሺዎች ተጨፍጭፎ ነው ከተማው የተመሰረተው። ሰሜን ሸዋ ሁሉ ኬንያ ወዘተ ህዝብ ራሱ ምላሽ ሰጥቷቸዋል። በኃይል ፍላጎታቸውን ሊያሳፍሉ ህዝባችንን ሲገድሉ እያየን ነውና ለዚህ ተገቢው ምላሽ እንደሆነ ተቆመናል። የኢትዮጵያ ህዝብ ጨካኝና ረመኔ ነበር ተረካ ዋና ለማው የሸረኞቹን ጨካኝና ረመኔነት ለኢትዮጵያ ህዝብ ቅርስ አድርጎ ለማላከክ መሆኑን ማጋለጥ ግን ተገቢ ነው። ውሸታም ውሸቱን ለማሰራጨት እናቱን ሳይቀር ሰድቦ ያቀርባል እንደተባለው ሹሞቹን ለመደገፍ ሲፍጨረጨሩና ህዝብን አረመኔ ብሎ መዝለፉ ብቻ ሳይሆን አገራችንን አባት ልጁን የሚደፍርበት አገርም ብለው እስከማቅረብ ደርሰዋል። ከዚህ የበለጠ የዘቀጠ ውሸትና ክህደት ምን አለ? እንደማንኛውም አገር በኢትዮጵያም የሚከሰትን ወንጀልና ጥፋት ሊኖር ሲችል ግን አኩሪው የኢትዮጵያ ታሪክ አባት ልጁን የሚደፍርበት አገር ተብሎ በጅምላ ክስ የሚቀርብ ነው? ይህ የዘቀጠ ግለሰብና የሹሞቹ ታሪክ አቅራቢ በመከተልም የደርግን አውሬነትና ጭካኔ ከታገሉት ጀግኖች ድርጊት ጋር ለማመሳሰል ኢህአፓ የፈጸመው ግድያ የሰው አንገት ቆርጦ ጆንያስ ከመክተት ይለዋል ያው ነበር ሲል ዘላብዷል። ህዝብ የደርግን ግፍና አውሬነት በተመለከተ ማንንም ነጋሪ አይፈልግም። የኢህአፓ የመከላከል ጥረት ደግሞ ምን ያህልና በማን ላይም እርምጃ እንደተወሰደ ምስጢር አይደለም። ሚሊዮኖችን የፈጀ ፋሽስት አገዛዝን ግፍ እንዴትስ ከተከላካይ ህዝብ እርምጃ ጋር ያወዳድራል? አልፎም ግን ይህ ድርጅት የግለሰብ አንገት ቆርጦ ጆንያ ከተተ ከሚሉት ልቦለድ በደርግ ተጀምሮ በወያኔ ቅብብሎች ለዛሬ የደረሰ ነው። ኢህአፓ ከድተው ብዙ መከራንና ጥፋት ባደረሱበት አንጃዎች ላይ ማድረግ የሚገባውን አላደረገም እንጂ በጅምላ በቀል የሚከሰስ አይደለም። ዛሬ በድርጅቱ ላይ የሐሰት ዘማቾች የሆኑት ሁሉ ድርጅቱ ባጭር ሊያስቀራቸው ሲችል ለቋቸው እንጂ የሚሉትን ቢያደርግማ ኖሮ ለወሬ ነጋሪም አንድም ባልተረፈ ነበር። ግን ህግና ድንጋጌ ያለው ድርጅት እንደመሆኑ መጠን ህጉን ማስከበር ደግሞ ግዴታው መሆኑን ማንም ሊክድ አይችልም። ጠላት ጋር ግብግብ ገጥሞ ባለበት አይ እገሌን እንኳ ይወደዋል ብሎ እርምጃ ከመውሰድ እንዲታቀብ መጠበቅ ጅልነት ነው። እገሌን ኢህአፓ ገደለብን ለሚሉ ከ500,000 ያላነሱ የእኛን እገሌዎች ስም ዝርዝር ልናቀርብላቸው እንችላለን። ተወሰደ የተባለው እርምጃ በሚሉት መልክስ ቢወሰድ ይህ ከደርግ አውሬነት ጋር በሚዛን ተቀምጦ ይወገዛል? የጸሐፊው ዋና ተግባር የሹሞቹንና ጽንፈኞቹን ግፍና አረመኔነት ለማቅለል በመሆኑ የኢትዮጵያ ህዝብ በዚህም በዚያም ቢሆን ጨካኝ አውሬ ነው በሚል ታሪክ ፈጥሮ ግፋቸውን ለማለሳለስና ምን ያርጉ ኢትዮጵያዊ አይደሉም ለማሰኘት ነው። ይህ የሹሞቹና የወያኔ የብዕር ኩሊ ቀጥሎም ያ ትውልድ እኮ ቤተክርስቲያኑን ሁሉ ትምህርት ቤት እናድርግ ያለ ነው አገሩን የማያቅ ነው ሲልም ተችቷል። ትውልዱን ኮሙኒስት ብለን በጌቶቻችን ዘንድ እናስጠላው የወያኔ ዋና መርህ ሆኖ የቆየ ነው። ለዚህም ነው ሹሙ ማንንም ሳይወስን ገና ከመምጣቱ የኛ ድጋፍና አቋም ለካፒታሊዝም ነው ሲል ይቀባጠረው። ያ ተውልድ ጸረ ሃይማኖትና ጸረ ቤተክርስቲያን እንዳልነበረና ከራሱ ከወያኔ ቱልቱላውጭ ማንንም ቤተክርስቲያንን ወደ ትምርት ቤት እንቀይር ሲል እንዳልተደመጠ ታሪክ ይመሰክራል። ይህ ለጀንተራራ ያህል ውሸት የተፈተለው ለምን ምክንያት እንደሆነ ማንንም አያጣው። ያ ተውልድ ሁሉን ሁኔታ አጥጥሮ ተገነዘበ ማለት ባይቻልም አንቦና ጊዜ ፈሽቶ ታሪኩን ንግዳጁን አውቆ የሀገሩን ጀግኖች የለጣሎች አድንቆ ከደጃዝማች ታከለ ወልደ ሐዋርያት እስከ መንግስቱና ገርማሜንዋይ ወዘተ ኢትዮጵያን ከኋላ ቀርነት አላቆ ታላቅ አገር ለማድረግ አውና ይሁነኝ ብሎ የተነሳ እንጂ በመቆበት እየተጣደ ለጣላትና ለባድ እየሰገደ ታሪኩን ያገደፈ ትውልድ አልነበረም። ያባም ሃይማኖት የግል አገሪ ጋራ እኩልነት ይረጋገጥ ፖለቲካና ሃይማኖት አይደባለቁ የእምነት ነጻነት ይከበር ብሎ ታገለ እንጂ ባለው አቅም ዋልድባንም ሆነ ማህበረሰላሴን ሲያግዝ የእስልምና ሃይማኖት ተከታዮችን መብት ለማስጠበቅ ሲጥርታየ እንጂ የቀባጣሪ እንደጻፈው በሃይማኖት ተቋሞች አሉታዊ እርምጃ ሊወስድ ሲጥር መቼምና ከቶም አልታየም። ታዲያ የትውልድን ባስተት የመወንጀላ ባዜ ምን ይባላል? ግፈኛና ዘረኛን አገዛዝ ለመደገፍ ህዝብን ማደናገርና ታሪክን መበረዝ ጀግና ትውልድን መዝለፍ ወንጀል ነው። ጸረ ህዝብ አሰኝቶ መዘዝንም ያመጣል። አደናጋሪዎችን በተመለከተ ተገቢውን ምላሽ ወደፊትም የምንሰጥ ቢሆንም የሚከተሉትን ጫና ሰጥተን ማቅረብ እንፈልጋለን። የኢትዮጵያ ህዝብ ታሪክ እንደማንኛውም ህዝብ ታሪክ በጦርነትና ግጭትም የሚገለጽ ቢሆንም ያረመኔዎችና የልጅ ደፋሪዎች ታሪክ አይደለም። የኢትዮጵያን አኩሪ ታሪክና ወግ ለፖለቲካ ፍጆታና ለዘረኞች ድጋፍ ለመስጠት በሚል አጣሞ ማቅረብ ጸረ ኢትዮጵያነትና አደናጋሪነት ነው። ለመሰረታዊ ለውጥ የታገለውን ትውልድ አላቀሙ ተጋፈጠ ማለትና አስጨረሰ ብሎ መወንጀል ዛሬም ሹሞቹ ስልጣን ይዘዋል ታጥቀዋልና አትንኳቸው ማለት ነው። የያፓ ያልነበሩ መፈክሮችን ፈጥሮ ነበሩ ማለት ቀጥፈት ነው። ለትርኪ ምርኪ ግለሰቦች ሆኑ መሰሎቻቸው ባንድ በኩል የትንኛ ህል እንኳ በድርጅቱና በትግሉ አሻራ ሳይኖራችሁ የነበራችሁ አታስመስሉ ስንል፣ በሌላ በኩል ደግሞ ለዘረኞች ኢትዮጵያዊነትን ተንከባክበው የሚጠብቁ ሚሊዮኖች ገና አሉ እንላቸዋለን። ለሀቅና ለኢትዮጵያ ዘብንቆም ታሪክ በራጆች ይወገዙ ይወገዱ። ኢትዮጵያዊነት አለ ጥርጥር ያቸንፋል። ሶመታይ ሾካቁ እንደምን አላችሁ መጀማት ተፉ አንዴ ስር ሰዳችሁ ይዘው ስራንጂ አይደለም ይወሬ ሾካቁ ታሬሙ አትሁኑ ድሬ አገኛ ለመንፈላፍን ማሞት ምንም ቦታ የለው በቁርጠኛው ለውት ምንም ቦታ የለው በቁርጠኛው ለውት አላንዳንድ ሾካካ ከሃዲ ሁዳ ለሌሊት ነገር ወዳጅ የሚገዳ ሾካካ ከሃዲ ሾካካ ወሬኛ ክብር ከትባልን ሾነው መልተኛ ክብር ከትባልን ሾነው መልተኛ አድማጮቻችን በማስከተል የምናቀርበው አቶ ኢያሱ አለማየሁ ከፍኖተ ዴሞክራሲ ጋር ያደረጉት ቃለ ምልልስ የተላለፈው በነሐሴ ወር 2008 ዓመተ ምህረት ነበር። ምከረው አልሰማ ካለ ከድንቁርናው ጋር ተው። ያፓ አቋሞቹን በተመለከተ ማለትም ለምን ተያዙ መቼና በምን ሁኔታ አንደምታቸውስ ምን ነበር ሲል ከመስረታው ጀምሮና መርሃ ግብሩን ሲያሻሽልም ሊያስረዳ የሞከረውና በበቂም ያስረዳው ነው። አለመስማማት የሚመቻቸውና ንቃት ግንዛቤ የከበዳቸው ግን ሐሰተኛ ብርቱ ወንጀለኛ መሆንን መርጠው ድርጅቱን ሲከሱና አቋሞቹን አጣሞ ሲያቀርቡ መቆየታቸውን ሞርቷል። ያቸኩን ከቆዩ እጅጅ ካሉ ክሶች ውስጥ አንዱ ያፋል ሻቢያ ወይም ተገንጣዮች ከወደ ኤርትራ መሰረቱት የሚለው ነው። ይህ የደርግ ልፍጥፋ ደርግ ከተቀበረ ወዲያም የሚለፈፈው በደርግ ርዝራጆች ነው። በተለይም የወያኔ የስልጣን ባለቤት መሆን የሽንፈትና የዝቅተኝነትን ስሜት አጠናክሮባቸው ሁሉን ፈጣሪና አድራጊ ሻቢያ አሊያም ወያኔ ነው ብለው የተንበረከኩ አሉ። ያፋን የመሰረቱት የኢትዮጵያ ሀቀኛ ልጆች ሆነው ሳለ ሻቢያ መሰረተው ማለቱ አንድም መሰረተ ቢስ ይሆን ሌላው ገጽታው ግን ሽንፈትና ቀቢጸ ተስፋ አንጸባራቂ ነው። ሻቢያ ያፋን አለመመስረት ብቻ ሳይሆን ቀኝ ግዛት የሚለውን ባለመቀበሉ ከሻቢያ ጋር ሊሰም አለመቻሉን የሻቢያው መሪ ራሱ በቅርቡ አረጋግጧል። ያፋ የተገንጣዮችን አቋም ሲታገል ዛሬ የሚወቅሱት የት እንደነበሩ መጠየቅ አግባብ ያለው ነው። የወያኔው መሪ የነበረው ገብሩ አስራት በቅርቡ ባወጣው መጽሐፍ ያፋ ከሶማሊያም ከወያኔም ከሻቢያም ጋር የተጋጨው በኢትዮጵያ ሉዓላዊነት ላይ አልደራደር ስላለ ምስክርነት ሰጥቷል። እውነቱ ይነገር ከተባለ የያፋ አባላት ወያኔና ሻቢያን አልፎም የሶማሊያ ወራሪዎችን ሲታገሉ መስዋዕትነትን የከፈሉ ጀግኖች መሆናቸውን ማንም ዛሬ ሊክድ እንደማይችል ግልጽ ሆኖ አሁንም የደርግ ርዝራጆች የጌታቸውን ውሸት እየደገሙ ያፋ ዚያድ ባሬን ደገፈ ብለው ይቀላምዳሉ። ሐቁ ቢነገር አልሰማ ብለዋል። የወደቁ አገዛዞች አገልጋዮችና ቅሪቶች በብዛት ያለፈውን ይመኛሉና ለውጥ ለምን መምጣት እንደነበረበት ሊረዱ ባለመቻላቸው ለተከሰተው ሁሉ ያፋን ማውገዝ ይቀናቸዋል። በቅርቡም ለአንድነት ስብስብ መፍረስና ሌሎች ላጋጠማቸው ተመሳሳይ ዕጣ ያፋን ለመክሰስ የሚከጅላቸው ጥቂቶች አይደሉም። አልማር ብለዋል ማለት ነው። ወኛ ዘፈሪት ውሻ ደፋውሪት እንዲሉ ነው። የነበረውንና ሲኖር የቆየውን እውነታ መቀበል ያቃታቸው የቀድሞ አገዛዞች አዳናቂዎች ደግሞ የነበረው ሁኔታ ምን ነበር የሚለውን በመመርመር ፈንታ ለአገዛዞቹ ጥፋት ግለሰቦችን ወይም ድርጅቶችን መወንጀሉን ተያይዘውታል። በአጼው ጊዜ አገራችን እስር ቤትና የጭቆና ማዕከል መሆኗ ከተነሳ ይህን በጸረ ኢትዮጵያዊነት ሊፈርጁት ይዳዳቸዋል። ያበጠው ይፈንዳ ከተባለ የአጼው አገዛዝ ጨቋኝ ነበር። በሃይማኖት ፈርጅ ልዩነት ይደረግ ነበር። በብሔረሰብ መስክ ልዩነት ይደረግ ነበር። ጨቋኝ ፊውዳል ስርዓት ነበር። ለጥቂቶች ገነት ሲሆን ለብዙሃኑ ገሃነም ነበር። ይህን ያመጣው ዋለልኝ ሳይሆን አጼውና ስርዓታቸው ናቸው። ያብየን ለምዬ መላከኩ መቆም ያለበትም ለዚህ ነው። አልፎም የራስን እድል በራስ መወሰን የተባለው በዋለልኝና በዚያ ትውልድ የተፈጠረ ሳይሆን አሜሪካው ፕሬዝዳንትና የተባበሩት መንግስታት ይገፋ የነበረ አቋምና መርህ ነው። ከዚህ አንፃር እኩልነትና መብት በጠየቁ ሲያንስ ነው። የደርግም አገዛዝ በዚህ ጥያቄ ከወደቀው ያጤው አገዛዝ ባሉታዊ የሚፈረጅ ባይሆንም የህዝብን እኩልነትና መብት ከማክበር ደረጃ የባሰ አረመኔ ነበር ማለት ትክክል ነው። የደርግ ፋሽስታዊ አገዛዝ ተባባሪዎች፣ ባለስልጣኖች፣ ወንጀለኛና ነፍሰ ገዳዮች፣ ቀይ ሽብርተኞች ከስደት ጉድጓዳቸው ሆነው በድርጅቱ ላይ ቢንጣጡ አፍረተ ቢስነታቸውንና አረመኔነታቸውን ያረጋግጣሉ እንጂ ፋይዳ አይኖራቸው። ደርግ ሁሉንም ሳይለይ ፈጅቷል። ያኔ ሲያገለግሉት የነበሩት ዛሬ መለስ ብለው ለሆነ ብሔረሰብ ተቆርቋሪ ነበርን ቢሉ አወናባጅ፣ አጭበርባሪ የምንላቸው ይሆናሉ። ያፋ ደርግና ተገንጣዮችን ራሳቸውን ጸረ አማራ ያሉ ድርጅቶችን ሲፋለም ሰልፋቸው ወይ ከወያኔ ወይ ከደርግ የነበሩ ሁሉ ለአማራው ህዝብ ቆመናል ቢሉ የሚያምናቸው አይኖርም፣ ሊኖርም ከቶም አይገባም፣ አይጠበቅም። ወያኔ በ1967 ዓ.ም ባወጣው ማፈሪያ መርሃ ግብሩ ማኒፌስቶ ትግራይ መገንጠል አለባት ሲለንና ትግሬ ጸረ አማራ ነው በሚል በተለይ በሸዋ አማራ ላይ ሲያቀረሽ የታገለው ያፋ ነው። ድርጅቱ ከምስረታው ይዘቱ ኢትዮጵያዊነት ነበርና አባላቱም አመራሩም ከሁሉም ብሔረሰብ የተውጣጡ ነበሩ። ዘር ቆጠራ የዚያ ትውልድ መለያ አልነበረም። ያፋ ለኢትዮጵያ ታገለ እንጂ ስሙም እንደሚገልጸው የኢትዮጵያ ነበር እንጂ በጎጥ በጎሳ የተደራጀ አልነበረም፣ አሁንም አይደለም። እኛም እንዲሁ ነን የሚሉ ካሉ እስቲ ድምጻቸው ይሰማ። ያፋ ለህዝብ እኩልነትና ለዴሞክራሲ ታገለ እንጂ እየታገለ ነው እንጂ የድሮዎቹን የገሙ የገለሙ ስርዓቶች ለመመለስ ቅዠት አያስተናግድም። ያጼውም የደርግም የወያኔ ማጫፈሪያና መጋረጃዎች ቢነሱበትም የሚጠብቀው እንጂ የሚያስገርመው አይሆንም። ሳይጣሩ ወሬ ሳይገሉ ጎፈሬ ይላቸዋል። ለኢትዮጵያ ውድና ለጋ ህይወቱን የለገሰውን ዋለልኝና ወጣቱን በጅምላ ቢወነጅሉ ዝም መሶብ አይከፍትም ሺዋሾ ታሪክ አይቀለብስም እንላቸዋለን። ለዚህም ነው ድርጅቱን ፀረ አማራ ብለው ሊከሱ የሚቃጡት ሁሉ ከሀቅ መጣላት ብቻ ሳይሆን ቢመከሩ ቢነገሩ እንቢ በማለታቸው ቢቆጡት ያልሰማ ቢመሱት ያው ነው ብለን የናቅናቸው። ኢህአፓ በትግራይም በጎንደር ወሎና ጎጃም እንዲሁ በመላ ኢትዮጵያ ለአገሩ ሲል ደሙን አፍሷል። ፀረ ደርግና ፀረ ወያኔ ነበር እንጂ የሚታገልለትን ህዝብ ተጣሮ ሊቆም አይችልም። ቢፈልግም ይዘቱ አይፈቅድለትም። ይልቅስ ኃጢአት በንሳ በደል በካሳ ነውና ህዝብን የበደሉ አሁንም በግፋቸውና በወንጀላቸው መጨማለቁን ትተው አደብ ቢገዙና ህዝብን ማረን ቢሉ የሚሻል ይሆናል። ኢህአፓ በሁኔታ ለውጦች መርሃ ግብሩን ለውጧል። ከህዝብ ፍላጎት አቋምና ከሁኔታ ጋር ለማዛመድ መሬት ላራሹን አቋም ይዞ የቀጠለውን ብሔራዊ ኢኮኖሚ ይገንባ ያለውን የህዝብ እኩልነት ይስፈን መገንጠል ይብቃ ያለውን መድበለ ፓርቲ የሚለውን ከነቃሉ አስተዋውቆ አንድ ፓርቲ ብቻ ባዮች ወያኔዎች ጋር የተፋለመውን ከፋሽስቱ ደርግ ማበር ሳይሆን አምሮ የታገለውን ወዘተ ስንገነዘብ ያፋን ከደርግና ወያኔ ጀሌዎች እና ርዝራዦች ምን እንደሚለየው መረዳት ይቻላል። በኢትዮጵያ ሉዓላዊነት መሰረታዊ ጥያቄ ላይም አንዴም ዝንፍ አላለም። ያባበሉት የሞከሩትን ሁሉ እንብኛል እንጂ አልተደደለላቸውም። ያለፈ ታሪኩ በዚህ መልክ የሚያስጠይቀው አይደለም። ታግሎ ስለተሰዋ ህዝብ አስጨረሰ ለሚሉት ህዝብ ጨራሾች ያውም ምላሽ ትግል መስዋዕትነትን ይጠይቃል የሚል ብቻ ሳይሆን ማን ነው ለመሆኑ ያንን ሁሉ ወጣት በፍየልና በሽብር የፈጀው የሚለው ነው። የደርግና የወያኔ ጀሌዎች በምንም መስፈርት ኢህአፓን ሊከሱ አይችሉም፣ አይፈቀድላቸውም። ያን ትውልድ ዛሬ በጅምላ እያወገዙ ከደሙ ንጹህ ነን የሚሉት ፕሮፌሰርም ቢሆን ታሪካቸው ቆሻሻና ድርጊታቸው ኢትዮጵያ ሲጎዳ የባጀ መሆኑን የምንስተው አይደለም። ህዝብ ደርግን ሲፋለም የደርግ መርማሪ ፈራጅ ወያኔ ልጆቼ ባይ የሆነው ኢህአፓ አልነበረም። አሁንም ትውልድ ወንጃይ ድርጅቱ አይደለም። አርበኞችን ባንዳ ማለት ደግሞ የኢህአፓ ልምድ አለመሆኑን ህዝብ ያውቃል። ባንዳን ግን ባንዳ በማለቱ ቅሬታ የለውም። ፋሽስቱን ደርግ በመታገሉ አሁንም ወያኔን ባለው አቅም በመታገሉ ከማንም ይቅርታ አይጠይቅም። የሚቆጩ እርማቸውን ያውጡ። ለሰው ብሎ መሞት አምላክነት ያሻል በሚባልበት አገር ለወገንና ለአገር ብሎ ከባድ መስዋዕትነትን መቀበል ኢህአፓን ያስከብረዋል እንጂ አያስወቅሰውም። ከመንቻካ ተሰናባች ደህና ከዳተኛ ይሻላል ይላል የሀገራችን ሰው። ትናንት ካጼው ለጥቆ ከደር እንደገና ከወያኔ ሁሌም ግን ለፍትህ የሚታገሉትን መቃወም ተቃዋሚ ነን ብሎ ያው ታጥቦ ጭቃ መሆን አነጋጋሪ ቢሆንም ምን ነው እንደ ከዱ ባረፉትን ያስከትል አስገራሚ ሊሆን አይገባውም። ወንጀል ከፈጸሙ ደግሞ ተመድረኩ ገለል ብለው ህዝብን ማረን ብለው ቢገኙ የተሻለ ይሆናል። ወያኔ ተለያየን ያሉት ውሎ አድሮ ሲወይኑ ወይም ያዳቆናቸው ሰይጣንን ሲያቅፉ ታዝበናል። ለመለስ ሲያለቅሱ ዘር ከልጓም ሆነባቸው የወያኔ ውድቀቱ መጣ ብለው ሲወራጩ በተቃዋሚ ሽፋንም ለወያኔ ሲያድሩ የታዘብናቸው ጥቂት አይደሉም። ትግልን የንግድ አውድማ የሐሰት መድረክ ያደረጉም ጥቂቶች አይደሉም። የኢህአፓ ጥፋቱ ምናልባትም በአገራዊና ህዝባዊ አቋሙ ጸንቶ መገኘቱ ነው ሊሉ ይችላሉ። ይሁንላችሁ እንላቸዋለን፣ አናፍርበትም። አቁን በተመለከተ ግን በተደጋጋሚ ለማስረዳት ሞክረናል። በአቁ ላይ የሚሞግቱን አሁንም ለማስረዳት ዝግጁ ስንሆን፣ በሐሰት ክምር ላይ ግን አብረናቸው ልንዘል ባይጠብቁ ይሻላል እንላለን። ትኩረታችን በጸረ ወያኔው ትግል ይሆን። ጸረ ህዝብና አወናባች ባንዳ ድርጅቱ እጅ አይሰጥም። ጸረ ህዝቦችና ዋሾች ይጋለጣሉ። ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን
ጋሬታ ሆነው ቆይተዋል። ይህን ሁኔታ ደርግ የተባለው የመኮንኖች አላዋቂ ሳሚ ውድን በተለይም ሊቀመንበር ነኝ ይል የነበረው ማፈሪያ ነፍሰ ገዳይ ሳይውል ሳያድር አበላሽቶና በሻቅቶ ለግንባሮቹ እድገትና መጠናከር ከፍተኛ አስተዋጽኦንም አድርጓል። ዛሬ አንዳንድ የታሪክ በራዦች እንደሚወሸክቱት የኤርትራን ትግል በመቀስቀስም ሆነ በመርዳት የአባ ምንም ሚና አልነበረውም። የኢትዮጵያ ተማሪዎች እንቅስቃሴ መሬት ላራሹ ብሎ በማያወላዳ መልክ ለስር ነቀል ለውጥ ከመነሳቱ ከአምስት ዓመት በፊትና የአባ ከመመስረቱ 14 ዓመታት በፊት የኤርትራ ነጻ አውጪ ግንባር ጀብሃ ተመስርቶ የትጥቅ ትግል ጀምሮ እንደነበር ታሪክ የሚያውቀው ነው። የአባ እንደ ድርጅት የብሔረሰብን አጠቃላይ ችግር ከእኩልነት አንጻር የሀገር አንድነትን ከዴሞክራሲ አያይዞ ለማስከበር በመሻት በጊዜው በነበረው ርዕዮተ ዓለም መሰረት የራስን እድል በራስ የመወሰን መብትን ቢያውቅም ይህ አቋሙ የሀገራችንን ሕዝብ አንድነት ያረጋግጣል በሚል ተስፋና እምነት ላይ በመመስረት ነበር። የሀገር ግን ጠላንና ጠባብ ብሔረተኞችን የመደገፍ አቋም ኢህአፓ ቢኖረው ኖሮ ኤርትራ ግንባሮች ኤርትራ የኢትዮጵያ ቅኝ ግዛት ናት ሲሉ ወያኔ በ1967 ጦማሩ ወይም ማኒፌስቶ ሁሉም ብሔረሰቦች ተገነጣጥለው የራሳቸውን ነጻ መንግስት ያቋቁሙ ሲል ዚያድ ባሬ ሲሶ በላይ የኢትዮጵያን ግዛት ምዕራብ ሶማሊያ ነው ሲል አሁን እሺ ብሎ ተቀብሎ በተገኘ ነበር። ያባ ግን ለኢትዮጵያ የማይበጀውን እቅድና አቋም በመቃወሙ በወያኔም በሻዕቢያም ተወግቷል፣ ጥቃት ደርሶበታል። ለመሆኑ ያኔ ከያፓ ጎን የቆሙትና ጠባብነትንና ግንጠላን እንዲሁም የታሪክ ብረዛን የተቃወሙና የህዝብና የሀገርን አንድነት ለማስከበር እንደ ያፓ መስዋዕት የሆኑ ሌሎች እነማን ነበሩ? የደርግ አገዛዝ ሸክላ ሳህን መሸጫ ሱቅ ውስጥ ገብቶ እንደነበረ በሬ ግራ ቀኙን ሲያተራምስ ሲሰባብርና ሲፈጅ ለግንባሮቹ ሾክ ሆነው የነበሩትንም እነ ጀነራል አማና እንደምን ገድሎ በአስመራ ከተማ በሽብር ወጣቶችን አሳንቆና አስደንብሮ ብሎም ህብረ ብሔራዊ የሆኑትን እነ የሀብት አይነቶችን በትውልድ ደረጃ ጨፍጭፎ ለግንባሮቹ ጠቀመ። የራሱን ጦር አዛዦችንም እየረሸነ ጦሩን በደህንነት ሰራተኞች፣ ዘባራቂ ካድሬዎችና ኮሚሳሮች እያዋከበ አዳከመ። ግንጠላውን አመቻቸ። የእናት ሀገር ጥሪ ብሎ ስንቱን ዜጋ አሰቃየ፣ አስጨረሰ። ችሎታ ቢሶች አመራርና አዛዥ ተብለው ተመክሮ ያላቸው ተገልለው በውሱንና ጠባብ የግለሰብ ፍጹም ስልጣን ዙሪያ የሀገር ጥቅምና መሰረታዊ ፍላጎት ተጠንጥኖ ግብዙ ኮሎኔል በእብሪት ሀገርን ለአደጋ አሳልፎ ሰጥቶ በድፍረት ሊሰዋ ቀርቶ በፍርሃት ፈረጠጠ። ማን ይወቀስ የተሳሳተ ማን ይከሰስ ያጠፋ ሆኖ ሳለ ስልጣን ይዘው የሀገርን አንድነት ያናጉና ህልውናዋንም ሊሰርዙ የተነሱት አገዛዞች እያሉ ደርግም ወያኔም ያባን ለመወንጀልና አስገነጠለ ወዘተ ብለው ሊከሱ የሚጥሩት ሁሉ ከታሪክ የተጣሉና ሀቅን የጠሉ መሆናቸውን እናያለን። ለሀገር አንድነት ብለው በየጦር ግንባሩ የወደቁት አገር ወዳድ ዜጎች ሁሉ የእነዚህ ካሪ አገዛዞች ሰለባ መሆናቸው ባሉታዊ የሚያስመዘግባቸው ሊሆን አይገባም። አገዛዙ ህዝብን በጨረሰ ሰለባ የሆነውን ተጠቂውን አለቀ ሳይሆን በግልባጩ አስጨረሰ ብለው የሚከሱ፣ አረመኔውን አንቱ ብሎ ስሙን ለማደስ የሚጥሩ ዛሬም በመሃላችንና በህብረተሰቡ ዘንድ የጭራቆ ስርዓት አዳናቂዎችና ወንጀለኞች አሉ። በ1983 ዓ.ም ስልጣን ይዞ የኤርትራን ግንጠላ ያመቻቸው ወያኔ ሆኖ ሳለ ይህን ለመካድ የሚጥሩ ሐሰተኞች ናቸው። አንቀጽ 39ን ህግ ያለውና አገሪቷን በክልል የሸነሸነው ኢህአፓ ሳይሆን ወያኔ ነው። ይህንንም መዘንጋት ከሀቅ ጋር መጣላት ነው። አገራችን ኢትዮጵያ በህዝብ እኩልነት መረጋጋት መስክ ዛሬ ችግሮቿ ተባብሰዋል እንጂ አልቀነሱም። ይህ ችግር የኢትዮጵያ ተራማጅ ኃይሎች ተማሪዎች ወይም ያባ የፈጠሩት ችግር አልነበረም። እነዚህ ሁሉ በኢትዮጵያ የፖለቲካ መስክ ገና ብቅ ሳይሉና ሚዛን ሳይዙ የኤርትራ ትግል፣ በኦጋዴን ጦርነት፣ በባሌ የነዋቆ ጎቱ አመት፣ የመቻ ቱለማ እንቅስቃሴ ወዘተ በሀገራችን ተከስተው ነበር። ተራማጁ ክፍል ለችግሮቹ መፍትሄ ለመስጠት ጣረ ሞከረ እንጂ የሌለ ችግርን ኮስኮሶ ደስ ያለውን ህዝብ የለም አዝናል ብሎ አሳምኖ አላሳመጸም። ትግል የብሶት ውጤት ነው። አለ ምክንያት ዜጎች አያምፁም፣ ራሳቸውንም ለሞትና መስዋዕትነት አያዘጋጁም። በመራራ የትግል ሂደት ያላለፉና ያልተፈተኑ ሁሌም ትግል ቀላልና ዜጎች ሳያስቡና ሳያወጡ ሳያወርዱ የሚያምፁ ይመስላቸዋል። ይህ ግን ከሀቅ የራቀ መሰረተ ቢስ ድምዳሜ ወይም ግንዛቤ ነው። በደል ባለበት ግን ዜጎች ያምፃሉ። ይህን ትግላቸውን ሌላ አቅጣጫ የሚያስይዙ መኖራቸው ወይም መነሳታቸው ግን የበደላቸውን መኖር የሚለውጥ አይደለም። በመሆኑም እኩልነት ባልነበረበት የአጼው ስርዓት ጊዜ ህዝብ በየቦታው ማመፁና እኩልነትን መጠየቁ ተገቢና አይቀሬም ነበር ማለት ይቻላል። ኢትዮጵያን ህልውናና አንድነት ለማስጠበቅ ስንታገልና የነገይቷን ኢትዮጵያ አንድነት ለማረጋገጥ ስንታገል በቅድሚያ መታወቅ ያለበት ጉዳይ ይህ ትግልና ግብ ያለፈውን የጭቆና ዘመን ለመመለስ ሊሆን እንደማይችል ነው። ዛሬ በወያኔም ሆነ በመሰሎቹ ፈሊጥ ተብሎ የተጧጧፈው ጸረ ቴዎድሮስና ጸረ ምኒልክ ዘመቻ በመሰረቱ ታሪክ አለማወቅን የሚያሳይ ከመሆኑ ሌላ የዛሬን የራስን ወንጀል ለመደበቅ መሆኑ ግልጽ ነው። በኢትዮጵያም ሆነ በዓለም አቀፍ ደረጃ የጣሊያንና የጀርመንን የአንድነት ጉዞ በጋሪባልዲና ቢስማርክ ስር ያጤኗት የአገር አንድነት ሂደት የኃይል እርምጃዎችን ያቀፈ እንደነበር ግልጽ ነው። እዚያን በሩቅ ዘመን የነበሩ መሪዎች፣ አጼዎች በዛሬ ዘመን ዴሞክራሲያዊ ጽንሰ ሐሳብ መሰረት የሚጠበቅ ሊሆን ባልተገባ ነበር። ይልቁንስ ዛሬ የዚያን ጊዜ ዘዴና መንገድ በመጠቀም ህዝብን የሚጨፈጭፉትን ዘመናዊ ነን ባዮች፣ ነጻ አውጪ ነን ባዮች ተጠያቂዎች ናቸው። ይህን አብይ ጉዳይ በተመለከተ 9 ዓመት በፊት በወጣ የዴሞክራሲያ እትም የሚከተለውን አስፍረን እንደነበር መጥቀሱ ይጠቅማል። በታሪክ ሂደት አገሮች ሲገነቡ ወይም በተለምዶ አነጋገር ሲቀኑ ዴሞክራሲንና የህዝብን ፍላጎት ተመስርተው አይደለም። በዓለም ውስጥ ዛሬ በአገርነት እየታወቁ ያሉትን ስናይ ይህንኑ እንረዳለን። የአገር ግንባታው ሂደት በያለበት ጠመዝማዛና ሰላምን ሳይሆን ጦርነትን ያስቀደመ ነበር። በሂደቱ የጠፋው ህይወት ቢያሳዝነንም የዘመኑ መሪዎች ዛሬም እንኳ ለኛም አስቸግሮ ያለውን መቻቻልና ዴሞክራሲያዊነት ለምን ያኔ አላንጸባረቁም ብሎ መወንጀል ፍጹም ተገቢ አይሆንም። ህዝቦች በጦርነት አልፈው በጋራ መኖር ጀምረው 100 ብቻ ሳይሆን ብዙ መቶዎችና ሺህ ዓመታት ካለፈ በኋላ ግን የታሪክን ጎማ ወደ ኋላ በመጎተት ቂምና ቁርሾን በማራገብ ከዘመናት በፊት ለፈሰሰ ደም የዛሬን ትውልድ ተጠያቂ በማድረግ ክፍፍልን መቀስቀስና ማንገሱ የሚደገፍ ሳይሆን የሚወገዝ ነው። የነገ ኢትዮጵያን እድል እንወስን ስንነሳም ሞተው ዘመን ያስቆጠሩ የዘመናቸው ነጸብራቅ የሆኑትን አጼዎች በዛሬ መነጽር በመመርመርና በማውገዝ ስንት መከራን በጋራ ያሳለፈን አንድነትና ኢትዮጵያዊነት መሰረት ፍጹም የሚቻልና የሚገባም አይደለም። ሁሉም ህዝብ ኢትዮጵያ ታሪክ ሙሉ ባለቤት ነው እንጂ ኢትዮጵያዊነቱን ለማስረገጥ ድርድርን አይፈልግም። በኢትዮጵያዊነታችን ላይ ገደብ ሊጥሉብን፣ ግድፈት ሊፈጥሩብን፣ ሊያውገረግሩብንና ማንነታችንን ሊክዱ የተነሱትን ስርዓቶች የምንታገላቸው በኢትዮጵያዊነታችን ላይ ካለን ጠንካራ እምነት የተነሳ ነው። ኢትዮጵያዊነታችንን ሲክዱ አሁን ብለን መከበል ሆነ መገንጠልን ማከንከን ደግሞ ስህተት መሆኑ ሊታመንበት ይገባል። የኢትዮጵያ ህዝብ አንድነትን እንደሚመርጥ ደግሞ ደጋግሞ አሳይቷል። በየካቲታቢዎች ጊዜ በጋራ በመነሳት የብሔረሰብና የሃይማኖት ልዩነትና ጭቆና እንዲወገድና ህዝባዊ ዲሞክራሲያዊ ኢትዮጵያ እንድትመሰረት በመጠየቅ ለአንድነቱና ለአገሩ ያለውን ፍቅር አሳይቷል። በ1997 ዓ.ም ደግሞ አንዳንዶች ኢትዮጵያን በሚመለከት ምርጫ ትገባ ኢትዮጵያዊ አይደለም ብለው ሲከሰከሱትና ሲጮሁበት ወግዱ ብሎ ለቀደጀተም ለህብረትም ድምፁን ሰጥቷል። ህብረ ብሔራዊውን ትግልና ድርጅቶች በ1966 ሆነ በ1997 ዓ.ም በመደገፍ ህዝብ ፍላጎቱ አንድነትና ዴሞክራሲ መሆኑን አረጋግጧል። የኢትዮጵያ አንድነት በዴሞክራሲና በእኩልነት ላይ መመስረት አለበት እንዳልነው ሁሉ ወዳለፉት የጭቆና ስርዓቶች መመለስ አይገባም አይቻልምም እንዳልነው ሁሉ እኩልነትና መብት በሌላ በኩል በመገንጠልና ህዝብን ከፋፍሎ በማናከስ ከቶም የሚገኝ አለመሆኑን አጥብቀንና ጫና ሰጥተን ደጋግመን አቅርበናል። ይህን በተመለከተ በ1994 ዓመተ ምህረት ግንቦት ወር ዴሞክራሲያ እትም አስፍረን የነበረው ዛሬም ሙሉ በሙሉ ሁኔታውን ገላጭ ሀቅ ነው። የህብረ ብሔራዊው ወይም ኢትዮጵያዊው ጎራ የነበረውን ቀና የአንድነት መንፈስና ለዚህም ጥሩ መሰረት ለመጣል ያስችላል ብሎ ያቀረበውን መፍትሄ ጠባቦቹ በጽንፉ ብቻ ጉልተው መገንጠል ወይም ሞት የሚለው መፈክር በማንሳት የራስን እድል በራስ መወሰን የተባለውን የስልጣን ማዕከላዊነትን በማስወገድና ህዝብን የራስ አስተዳደርና ዴሞክራሲያዊ መብትን በማጎናጸፍ ደረጃም ተግባራዊ ሊሆን መቻሉ ተዘንግቶ መገንጠልን ማጽደቅ ብቻ እንደሆነ በጠባቦች ተተረጎመ። የራስን እድል በራስ መወሰን በግድ መገንጠልን ያዘለ አይደለም የሚለው የገባቸው የኤርትራ እንቅስቃሴዎች ደግሞ ኢትዮጵያ ቀኝ ተገዢ ነን የምንለውን ተቀበሉንና እንደ ማንኛውም ቀኝ ግዛት በግድ ነፃ የመሆን መብታችን ይከበርልን አሉ። ኢትዮጵያን በጠራትነት በጥቅሉ በመፈረጃቸውም የጠባብ ብሔረተኞች ደጋፊና ፈጣሪ ሆነው በኢትዮጵያዊ ድርጅቶች ላይ በጋራ ተነሱ። ያፓ የዚሁ ሴራ ዋናኛ ተጠቂ እንደነበር ታሪክ የመዘገበው ሀቅ ነው። ጥበትና ግንጠላን ማቀንቀን ከመሰረቱ የአገርን ህልውናና አንድነት ተጻራሪ ነው። በመብት ረገጣ ላይ የሚመሰረት አንድነት የጸና አለመሆኑ ግልጽ ሲሆን ለመብት ረገጣው መፍትሄው ደግሞ መለያየት መገነጣጠል ነው ብሎ ወይም ወያኔ ይል እንደነበረው የኢትዮጵያ ህዝብ አብሮ ለመኖር መቼም አይችልምና ይከፋፈል ይለያይ ብሎ መደምደም ደግሞ አገርን አጥፊ ስህተት ነው። ጥበብ ብሔረተኛነት ራሱ ጎጂ ዝንፈትና የትምክህትም ሌላ መጥፎ ገጽታ ነው ስንል ቀደምም የገለጸው ነው። በቅድሚያ ማንም ሳይመጣቸውና ሳይመድባቸው የብሔረሰባችን ብቸኛ ተጠሪ ነን ብለው ራሳቸውን በመሰየም ህዝብን ጠልፈው ሌሎችን ውጡልን ከህዝባችን ራቁ ማለትን ያስቀድማሉ። ይህን ዝም ብሎ መቀበል ወይም ታሪክን በካደ ድርቅና ህዝብን ኢትዮጵያዊ አይደለም ብለው ባዕድ ሲያደርጉ መቀበል አገርን ለጥፋት አሳልፎ መስጠት ነው። ህዝብ ተበደልኩና ተጨቆንኩ ብሎ መነሳትና ጥቂቶች የህዝብን ብሶትና ጩኸት ቀምተው ወደ ጽንፍ በመውሰድ ባዕድ ነን ኢትዮጵያዊ አይደለንም መገንጠል አለብን ወዘተ ማለት አንድ አይደሉም። ዛሬም ቢሆን ሊካድ የማይችለው ሀቅ ህዝብ ጭቆና እንደሚደርስበት ነው። ወያኔ ያሰፈነው ዘረኛ ስርዓት ብዙሃኑን በብሔረሰብና በሃይማኖትም ደረጃ ይበድላል ይጨቁናል። ይህም መወገድ ማብቃት አለበት። እንዴትና በምን አይነት የሚለው ግን ዛሬም አከራካሪ ሆኖ በጋሬጣነት ተዘርግቷል። በኢትዮጵያዊነት መደራጀቱ አሁንም ከባድ የሆነባቸው ወይም የማይታሰብ ነው የሚሉ ይባስ ብለውም ኢትዮጵያ ካልፈራረሰች መብታችን ሊከበር አይችልም የሚሉት ከጎጂና የተሳሳተ ጎደናቸው ለመመለስ መጣርና አልያም መቋቋም አስፈላጊ መሆኑ ግልጽ ነው። የኢትዮጵያን ውስጣዊ ችግሮች የሚያባብሱና አገራችንን ከፋፍለው ሊገዙ ወይም ሊያጠፉም የሚመኙ ባዕዳን ኃይሎች ዛሬም እንደበፊቱ አሉ። በተለይም ኢትዮጵያን እየሸጠላቸው ያለውን ከሃዲ ቡድን በመደገፍ የህዝብን ስቃይና መከራ እያባባሱ ናቸው። እነዚህ ክፍሎች ሁሉ በተወረና በተወሰነ ደረጃ በይፋም ኢትዮጵያን በሃይማኖትም ሆነ በብሔረሰብ ለመከፋፈልና ከተቻለም አገሪቷን ለመበጣጣት ያቅማቸውን እየሰሩና ነጋጠባም እያጤሩ ናቸው። የህዝብን የጋራ ታሪክ እየፈረዙና እያክቸለቸሉ ልዩነትን በወያኔ ረዳትነት እያራገቡ ህዝብን እርስ በርስ ነጥለውና አቃርነው የጋራ ክንድ እያሳጡ አገሪቷን ለባዕድ ብዝበዛና ወረራ አጋልጠዋታል። የኢትዮጵያ ህልውና ዛሬ ባስከፊና አስፈሪ አደጋ ላይ ነው። የአንድነት ኃይሎች ህልውናና ትብብር ደርዝዞ በሚያሳዝን ደረጃና ሁኔታ የፖለቲካው መድረክ በጠባቦች ማለትም በወያኔና ተቃርነናል በሚሉ ግን መሰሎቹ መያዙ ላይበቃ ከህዝብ ጎን ቆመናል የሚሉ አንዳንድ ክፍሎችም ተደናግረው የሀገርን ህልውና የሚጻረሩትን ሲደግፉ ማየትም ጀምረናል። ከ1983 ዓመተ ምህረት በፊት ይሰማ የነበረው የህዝብ ውሳኔ ሬፈረንደም ጫጫታም ዛሬ የገደል ማሚቴዎች ያገኘ ይመስላል። ህዝብ ውሳኔ ዴሞክራሲያዊ ስርዓት ሰፍኖ የሚመለከተውንም ህዝብ ሁሉ አሳትፎ ከማንም ኃይል ተጽዕኖ ነጻ በሆነ መንገድ ይካሄዳል እንጂ በኤርትራ የታየው የአንድ ኃይል ቁጥጥርና ባርነት ወይስ ነጻነት ምረጥ ማለቱ ህጋዊና ዴሞክራሲያዊ ሂደት ሊሆን አይችልም። ህዝብ ውሳኔም አይደለም። ይህ ደግሞ ዜጎች ነቅተው ባለበት ነገ ይደገማል ብሎ ማለሙ ሞኝነት ነው። የህዝብ መብትና ዴሞክራሲ ካልተከበረ አንድነት ተሸርሽሮ የአገር ህልውና ለአደጋ መጋለጡ አይቀርም እንዳልነው ሁሉ ኢትዮጵያንና ኢትዮጵያዊነትን ክዶና አውግዞ የሚፈለግም መፍትሄ የውሃ ሽታ ሆኖ የሚቀር ነው። የመገንጠሉ ጥቅም ዜሮ መሆኑን ደግሞ ከቅርብ ተመክሮ ያየነው ሲሆን የተገነጠለችው ኤርትራ መሪ የደቡብ ሱዳንን መገንጠል አይጠቅማችሁም ብሎ መምከሩን ሌሎች መገንጠል ወይም ሞት የሚሉ ክፍሎች ሊያጤኑት የሚገባ ነው። ከባለቤቱ ያወቀ ቡዳ ነው ይባል የለ? ድምዳሜያችንና ጥሪያችን ቀደም ካቀረብነው የተለየ አይደለም። ያባ ኢትዮጵያ የፖለቲካ ኃይሎች ላንዴም ለሁሌም የመገንጠልን አማራጭነት ውድቅ አድርገው የዴሞክራሲያዊ አንድነትን አማራጭ የለሽነት እንዲቀበሉና ለዚህም ተባብረው እንዲታገሉ ጥሪ ያደርጋል። ኢትዮጵያዊነት ደግሞ የሁሉም ትግልና መስዋዕትነት ውጤት በመሆኑ ማንም ቢሆን ማን ይህን መለያውን ሊቀማ ካለመቻሉ ሌላ ሊተራጠረው የሚገባም ጉዳይ ለመሆኑ ሊታመንበት ይገባል። የብሔረሰቦች ወግ፣ ባህል፣ ታሪክና ቋንቋዎች ተከብረው ለሀገራዊ አንድነታችን ጠቃሚ የሆኑ ቅርሶቻችንና ሴቶቻችን መሆናቸውም ታምኖበት ሁላችንንም በእኩልነት ያቀፈች ታላቅ ሀገር የሁሉም ህዝባዊ ጋራ የሆነች ሀገርን በጋራ ልናጠናክር እንችላለን ብሎ ኢህአፓ ያምናል። ለዚህም ልክ እንደ በፊቱ ይህን ቅዱስ ዓላማችንን ከሚጻረሩ ጽንፎች መራቅና በተከሰቱበትም መታገል ይኖርብናል። ለእኩልነትና ለመብት መከበር መቆም ተገቢና ፍትሐዊ ነው። ለሀገራችን ኢትዮጵያ በጋራ መታገልና ዜግነታችንንም ማስረገጥ ማስጠበቅ ደግሞ ግዳጃችን ነው። በዚህም መልክ ሲታይ የኢትዮጵያ ህዝብ አንድነት በዴሞክራሲ ለማታ ላይ ጸድቆ እውን እንዲሆን በመታገል የወያኔን ዘረኛና ከፋፋይ አገዛዝ ማስወገድ የሁላችንም ተቀዳሚና ዋና ተልእኮ ሊሆን ይገባዋል ሲል ኢህአፓ ያሳስባል። ከዴሞክራሲያ ግንቦት 94 እትም። የኢትዮጵያን አንድነትና ህልውና ለመጠበቅ በጋራ እንታገል።
ለውዲቶ ለናት ኢትዮጵያ ታጥቄ ጠንክሬ Thank you.